የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ሰላም ለእናንተ ይሁን። ይህ ጋቢና ነው ከአሜሪካ ድምጽ ራዲዮ። በዛሬ ምሽት ከምትሰሟቸው ጥንቅሮች መካከል
አሁን የምታየው የሙያ ደረጃ በጣም ዝቅተኛ ነው። ይሄንን ለመክፈል የሚችል የኢትዮጵያ ሚዲያ ዘርፍ
ጋዜጠኞቹን መስፍን ነጋሽንና ዮሐንስ አምብርብርን የሰማናቸው የዓለም ፕሬስ ቀንን አስመልክተን ከነሱ ጋር ያደረግነው ቆይታ በምሽቱ ይደመጣል።
ይሄ ተደጋጋሚ አንድ ቦታ ላይ ቁጭ ስንል የመሰልቸት ነገሩ እንዳይመጣ አንዱ አማራጭ ማንበብ ነው ብዬ አስባለሁ።
አሁን ደግሞ የሰማናት ማርታ ኃይለ ኢየሱስን ነው። በቅርቡ ንባብና መጻሕፍትን የሚያበረታታ የማህበራዊ መገናኛዎች ላይ እንቅስቃሴ ጀምራለች። በተመሳሳይ የምሽት እንግዳችን ትሆናለች። ስፖርታዊ ወሬዎችን ጨምሮ ሌሎች ተጨማሪ ጉዳዮችን እናነሳሳለን። እኔ አስተናጋጃችሁ ሀብታሙ ስዩም ነኝ። ኤደን ገረመው ደግሞ በመቀጠል አጫጭር የዓለም ዜናዎችን ታሰማናለች።
አመሰግናለሁ ሀብታሙ። ባለፉት 24 ሰዓታት ውስጥ በተደረጉ 1758 የላብራቶሪ ምርመራዎች 5 ሰዎች የኮሮና ቫይረስ ተገኝቶባቸዋል። በዛሬው ዕለት ቫይረሱ የተገኘባቸው 5ቱም ወንዶች ሲሆኑ ከ17 እስከ 24 ዓመት የዕድሜ ክልል ውስጥ የሚገኙ ናቸው። 3ቱ ወጣቶችም የፑንትላንድ የጉዞ ታሪክ ያላቸውና በጅጅጋ አስገዳጅ ለይቶ ማቆያ ውስጥ የሚገኙ ሲሆን፣ ሌላው አራተኛው ደግሞ ከስዊድን የተመለሰና በአዲስ አበባ አስገዳጅ ለይቶ ማቆያ ውስጥ ያለ መሆኑ ተገልጿል። የመጨረሻውና 5ኛው ግለሰብ ደግሞ ምንም አይነት የጉዞ ታሪክ የሌለው የባህር ዳር ነዋሪ እንደሆነ የኢትዮጵያ የጤና ሚኒስቴር ዛሬ ቀትር ላይ በፌስቡክ ገጹ አስታውቋል። ቃላይ በኢትዮጵያ ቫይረሱ በምርመራ የተገኘባቸው ሰዎች ቁጥር 140 ሲደርስ ምርመራ የተደረገላቸው ደግሞ 24088 መድረሳቸው ነው የተገለጸው። የደቡብ ክልል እርሰ መስተዳደር አቶ ሩስቱ ይርዳው የተወሰደው የናሙና ውጤት ከመገለጡ በፊት ከሶማሌ ክልል ሞያሌ ዳዋ አስገዳጅ ለይቶ ማቆያ ውስጥ የተለቀቁ 41 ተጠርጣሪዎችና በቫይረሱ የተያዘ አንድ ግለሰብ ወደ ደቡብ ክልል መግባታቸው በክልሉ ቫይረሱን የመከላከል ሂደት አሳሳቢ ማድረጉን ተናገሩ። ርዕሰ መስተዳደሩ ዛሬ በሰጡት መግለጫ ቫይረሱ የተገኘበትን ጨምሮ ከሱ ጋር የነበሩ 37 ሰዎች መያዝ የተቻለ ሲሆን ከነሱ ጋር ንክኪ ነበራቸው የተባሉ ከ100 በላይ ግለሰቦች ተይዘው ለይቶ ማቆያ ውስጥ መግባታቸውን አስረድቷል። የደቡብ ክልል ጤና ኃላፊ አቶ አቅናው ካውዛ በበኩላቸው በሞያሌ ዳዋ ለይቶ ማቆያ ውስጥ የተፈጸመው ክስተት ኃላፊነት የጎደለው የሕዝብ ደህንነትን አደጋ ላይ የሚጥል አሳፋሪ ስህተት ነው ብሏል። ሞያሌ ዳዋ ለይቶ ማቆያ የሚገኝበት የሶማሌ ክልል ጤና ቢሮና የፌዴራል ጤና ሚኒስቴር በጉዳዩ ላይ ማብራሪያ እንዲሰጡ ደጋግመን ያደረግነው ጥረት አልተሳካም። ዘገባውን ያደረሰን ዮናታን ዘብዴስ ሐዋሳ ነው። የቀድሞው ከፍተኛ የመንግስትና የገዢው ፓርቲ ባለስልጣን አቶ በረከት ስምኦን ከቀረቡባቸው የሙስና ክሶች በሁለቱ፣ ሌላኛው የቀድሞው ባለስልጣን አቶ ታደሰ ካሳ ደግሞ በሶስቱ ጥፋተኛ ናቸው ሲል የአማራ ክልል ጠቅላይ ፍርድ ቤት ዛሬ በዋለው ችሎት ውሳኔውን አስታውቋል። የተከሰሱባቸው ጉዳዮችም አንደኛ የዳሽን ቢራ የአክሲዮን ሽያጭ አግባብ አለመሆን፣ ሁለተኛ የዳሽን ቢራን ከእንግሊዙ ዱየት ቢቨርትስ ድርጅት ጋር ባደረገው ስምምነት የታየ የገንዘብ ብክነት፣ ሶስተኛው የዱቬንትስ ኃላፊነት የተወሰነ የንግድ ድርጅት አግባብ ያልሆነ ዋስትና መሰጠት፣ አራተኛ ደግሞ ዱቬንትስ ለጥረት ኮርፖሬት ማስገባት የነበረበትን ገንዘብ አለማስገባቱ ናቸው። በአራቱ ክሶች በተደረገው ማጣራት አቶ በረከት ስምኦን በአንደኛና ሁለተኛ ክስ ስራን በማያመች አግባብ በመምራት የሙስና ወንጀል ጥፋተኛ መሆናቸውን ፍርድ ቤቱ ዛሬ በዋለው ችሎት አስታውቋል። እንዲሁም አቶ ታደሰ ካሳ በአንደኛ፣ ሁለተኛና አራተኛ ክስ የህዝብና የጥረት ኮርፖሬሽን ሀብትና ጥቅም ማስጠበቅ ሲገባቸው ያንን ባለማድረጋቸው ጥፋተኛ ተብሏል። በዚህ የክስ መዝገብ ውስጥ ሶስተኛ ተከሳሽ የነበሩት አቶ ዳንኤል ግዛው ደግሞ በተከሰሱባቸው ሶስተኛና አራተኛ ክሶች በነጻ እንዲሰናበቱ ችሎቱ ወስኗል። ችሎቱ በመጨረሻም አቃቤ ሕግ አቀርባለሁ ላለው የወንጀል አንቀጾች ማብራሪያ እንዲያቀርብ፣ ተከሳሾች ደግሞ ጥፋተኛ በተባሉባቸው ጉዳዮች ከሕግ ባለሙያዎች ጋር ተመካክረው የቅጣት ማቅለያ እንዲያቀርቡ ለሚያዝያ 28 ቀን 2012 ዓ.ም ቀጠሮ በመስጠት የዛሬውን ውሎ አጠናቋል። ዘገባውን ያደረሰችን አስተር ምስጋናው ናት። የእስራኤል ከፍተኛ ፍርድ ቤት ለሁለተኛ ቀን ዛሬ በእለተ ሰኞ ተሰብስቦ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የወንጀል ክስ እያለባቸው መንግስት መመስረት ይችሉ እንደሆነ ሲመረምር ቆይቷል። የእስራኤል ህግ በተመሳሳይ ሁኔታዎች ላይ በግልጽ የተቀመጠ ድንጋጌ ስለሌለው ለተጨማሪ ትርጉም ይረዳው ዘንድ ይህን ጉባኤ ጠርቷል። በአመቱ መጀመሪያ አካባቢ የእስራኤል ፍርድ ቤቶች ፕሬዝዳንት ኔታንያሁ በእምነት ማግዶል፣ በማጭበርበርና በሙስና ወንጀሎች የከሰሷቸው ሲሆን ፕሬዝዳንት ኔታንያሁ ግን ሁሉንም ክሶች ክደዋል። ይኸው ለትርጉም የተሰየመው ፍርድ ቤት ፕሬዝዳንቱን ካገዳቸው እስራኤላውያን በድጋሚ ለምርጫ ይወጣሉ ተብሎም ይጠበቃል። አድማጮች፣ ለሰዓቱ ያስኩላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ፕሮግራሞች ጋር አብራችሁ እንድታመሹ እንጋብዛለን። ኤደን ገረመው ከዋሽንግተን ዲሲ።
ጋቢና VOA የአዲሱ ትውልድ ድምፅ በፌስቡክ በበይነ መረብ ገጻችን እንዲሁም በመደበኞቹ የአሜሪካ ድምፅ ራዲዮ ሞገድ መገናኛዎች በመሰማት ላይ እንገኛለን። አብራችሁን ስለሆናችሁም እናመሰግናለን። ወደ ቀዳሚው ጉዳይ እንሻገር። በየዓመቱ የሚከበረው የዓለም አቀፉ የፕሬስ ነጻነት ቀን ዘንድሮም ጋዜጠኝነት ያለ ፍርሃትና መድሎ በሚል መርህ እየተከበረ ነው። ለረጅም ዓመታት ለፕሬስ ነጻነት ከሚያሰጉ አገሮች ተመድባ የነበረችው ኢትዮጵያ ላለፉት 2 ዓመታት በመገናኛ ብዙሃን እንቅስቃሴ ዙሪያ በታዩ ለውጦች ምክንያት ዓለም አቀፍ አድናቆት ብታገኝም በኢትዮጵያ ያለው የፕሬስ ነጻነት አሁንም ከስጋት ነጻ አይደለም። የሚዲያ ጽንፈኝነት፣ የጋዜጠኞች የሙያ ብቃትና በነጻነት ዙሪያ የታዩት መሻሻሎች ወደኋላ የመቀልበስ ስጋት አሁንም የሚዲያዎቹ ፈተናዎች ሆነው ቀጥለዋል። በዚህ ዙሪያ ባልደረባችን ስመኝሽ ቆየ በጋዜጠኝነት ሙያ ለረጅም ዓመታት ያገለገሉ ጋዜጠኞችንና የመንግስት ተወካይ ያነጋገረችበት መሰናዶ እንደሚከተለው ይቀርባል። የስመኝሽ ዘገባ የሚጀምረው የዋዜማ ራዲዮ አርታይ የሆነው መስፍን ነጋሽ ከጋዜጠኞች ሙያዊ ብቃት አንጻር በሀገሪቱ ውስጥ እየገጠሙ ያሉ ችግሮችን ከሚያብራራበት ነው።
አሁን የሚታየው የሙያ ደረጃ በጣም ዝቅተኛ ነው። አንዳንድ ጊዜ አሳፋሪም ጭምር ነው። እውነት ለመናገር አንዳንዶቹ ጋዜጠኞች ስለምን እንደሚያወሩ ሁሉ የሚያውቁ አይመስሉም። አሁን እንግዲህ ያ ጋዜጠኛ ምንም የሚረባ ነገር የለውም ማለት አይደለም፣ ግን በሚያቀርበው ነገር ላይ እንዲያስብበት እንዲዘጋጅበት የሚያደርግ የሚረዳው ደረባ ኤዲተር ወይም ቡድን የላቸውም አብዛኞቹ። እና እነሱ የሚያጡትን ነገር ነው የሚሰጡት፣ አቅማቸው የፈቀደውን ነገር ነው የሚሰጡት። እና በእነዚህ ልጆች መፍረድም አስቸጋሪ ሊሆን ይችላል። ግን እንደ ሚዲያ ሲታይ ግን የሙያ ደረጃው አብዛኛው በጣም የወረደ ነው።
መስፍን ጨምሮ የሙያ ብቃት ድንገት የሚገኝ ሳይሆን እየዳበረና እየተጠናከረ የሚሄድ ነው። የኢትዮጵያ ሚዲያ ደግሞ በብዙ መልኩ ሲኮረኮም የኖረ ከመሆኑ አንጻር ሙያው ውስጥ በመቆየት የሚዳብሩ ልምዶቹን እንዲያጣ ሆኗል ይላል።
በሚዲያው ዘርፍ ውስጥ ስንት ሰዎች ረጅም ጊዜ ቆይተዋል? ለምሳሌ ኢትዮጵያ ውስጥ አሁን በቴሌቪዥን በሬዲዮ መከታተል ይቻላል። ስንት ጋዜጠኞች ናቸው ለምሳሌ እንደው እድሜያቸው ከ35 ዓመት ወይም ከ40 ዓመት በላይ እንኳን ነው? ያ ማለት እድሜያቸው ከዛ በታች የሆኑ ጋዜጠኞች ምንም አያውቁም አይረቡም ለማለት አይደለም። ግን ሚዲያ ውስጥ በመቆየት በእድሜ በዛ ስራ ላይ ሆኖ በሚገኙ ስልጠናዎች እና ልምዶች የሚዳብሩ ብዙ ነገሮች አሉ።
በጋዜጠኝነት ሙያ ለረጅም ጊዜ ያገለገለውና በሪፖርተር ጋዜጣ የፖለቲካ ጉዳዮች አዘጋጅ የሆነው ዮሐንስ አንበርብር በሚዲያ ታየ የተባለውን ለውጥ በፍላጎት ደረጃ ከመግለጽ ያለፈ የመገናኛ ብዙሃን በሙሉ አቅማቸው እንዲንቀሳቀሱ የሚያስችል ፖለቲካዊና ኢኮኖሚያዊ አቅም ባለመፍጠሩ የሚዲያ ተቋማት ሙያዊ ብቃት ላይ መስራት አልቻሉም ይላል።
ጆርናሊዝም ማለት የመንግስትም የፖለቲካ ተቋማትም የፖለቲካ ፕሮግራም መተንተን ጉዳይ ነው። ግብርና ጉዳይም መተንተን ጉዳይ ነው። እንደዚህ ያለም ብዙ ነገሮችን መዘርዘር እንችላለን። ስለዚህ የሚዲያ ዘርፉ እነዚህን ለመቅጠር ጥሩ የሆነ አሳሲቭ የሆነ ደሞዝ መክፈል መቻል አለበት ማለት ነው። ከኢኮኖሚ ዘርፉ ወጥተው ጆርናሊዝምን ተቀላቅለው ኢኮኖሚውን ለመተንተን ጥሩ ተከፋይ መሆን መቻል አለባቸው። ይህንን ለመክፈል የሚችል የኢትዮጵያ ሚዲያ ዘርፍ አቅም የለውም። አቅም የለውም ብቻ ሳይሆን አቅም እንዲፈጥርም የሚያስችለውም ምንም ነገርም የለም። የባንኪንግ ዘርፉ ፋይናንስ አያደርገውም። የፖለቲካ እይታዎች፣ የመንግስት የፖለቲካ እይታ፣ በዚህ ምክንያት ደግሞ ማህበረሰቡም የተገባባበት የፖለቲካና ለሚዲያ ዘርፉ ያለ እይታ ተሳሳቱ የሚገባባ በመሆኑ ፋይናንስ ለማድረግ እና ዘርፉ አትራፊ ነው አትራፊ አይደለም ብሎ የመገመት ነው የመደምደም አባዜ ስላለ የፋይናንስ አቅማቸው ተጎዳ ነው።
ሌላው ለኢትዮጵያ የሚዲያ ተቋማት ማደግ ትልቅ ተግዳሮት ሆኖ የሚገለጸውና ጋዜጠኞች የሙያ ደረጃቸውን ከፍ እንዳያደርጉ የሚከለክላቸው ጽንፈኛና ኃላፊነት የጎደለው የሚዲያ እንቅስቃሴ ነው። የሚዲያ ተቋማት ወደ አንድ ርዕዮተ ዓለም ማጋደላቸው ብቻውን ችግር አይደለም የሚለው መስፍን፣ ዋናው ችግር ለህዝብ ትክክለኛና ሚዛናዊ መረጃ ማቅረብ አለመቻላቸውና የአንድ አይነት አመለካከት ብቻ መጠቀሚያ መሆናቸው ነው ይላል።
በዚህ አይነት የሚዲያ ተቋማት ለተወሰነ አነስተኛ ቡድን ብቻ ነው ተደማጭነታቸው ሆኖ የሚቀረው አንድ እሱ። ከዚህም በላይ ግን በአንድ ሀገር ውስጥ የሚኖር ማህበረሰብ አካል እንደመሆናቸው መጠን ያ ማህበረሰብ ወደ ተሻለ ደረጃ እንዲሸጋገር ማድረግ ይችሉ የነበሩትን አስተዋጽኦ ሳያደርጉ እንዲቀሩ ያደርጋል። ለምሳሌ እንደ ኢትዮጵያ ባሉ ማህበረሰቦች በተለይ ከተለያዩ ቡድኖች መካከል ያለውን ግንኙነት በሰላማዊ መንገድ በውይይት እንዲፈታ በማድረግ ፋንታ የተለያዩ ቡድኖች ወደ ጠብና ወደ እርስ በርስ ግጭት እንዲገቡ መሳሪያ ሊሆኑ ይችላል።
ዮሐንስም ማህበረሰቡን የማሳወቅና የመቅረጽ ኃላፊነት የተጣለበት ሚዲያ ኃላፊነቱን ዘንግቶ የጽንፈኛ አመለካከቶች ማስፈጸሚያ ሆነዋል በሚለው ወቀሳ ይስማማል።
አንድ ካለ ያን ካረገጡ የሚባሉ አይነቶች የጽንፈኛ አመለካከቶች ባለበት የፖለቲካ ማዕቀፍ ውስጥ ጋዜጠኞችም በዚህ ውስጥ ተስበው ይወድቃሉ። የዚህ ትልቅና የራሱን የፖለቲካ ኢንትረስ ለማራመድ ሚዲያው ይጠቀምበታል። ጋዜጠኝነት ማስቆና ፕሮፌሽኑ ያለው አቅሙ ያለው በዚህ ፈጠር በሞረክ ሁኔታ እየተከሰተ ያለው
ህብረተሰቡን ለጉዳት የሚያጋልጡና ያልተጣሩ መረጃዎችን በማሰራጨት ረገድ ቀዳሚው ተወቃሽ ማህበረሰብ ሚዲያው ነው። ከዚህ አንጻር ይህ ወቅት ከየትኛውም ጊዜ በላይ የተጣራ መረጃ የሚፈለግበት ጊዜ ነው የሚለው መስፍን፣ ባህላዊ የሚዲያ ተቋማት የምንላቸው ጋዜጦች፣ ሬዲዮና ቴሌቪዥን ጣቢያዎች በማህበራዊ ሚዲያ ንፋስ ላለመወሰድ መፍራትና መጠንቀቅ አለባቸው ይላል። ሌላው ዮሐንስ ለሚዲያዎች ያልተቀረፈ ችግር ነው የሚለው መረጃ ፈልጎ ማግኘት ነው። በተለይ የመንግስት ኮሙኒኬሽን ቢሮ ከፈረሰ ወዲህ ከመንግስት መረጃ የሚገኝበት ወጥ አሰራር የለም የሚለው ዮሐንስ አያይዞም ከቅርብ ጊዜ ወዲህ እየተስተዋሉ ያሉት የጋዜጠኞች እስርም በሚዲያ ተቋማት ላይ ፍርሃት እንዲያዣብብ አድርጓል ይላል። በእነዚህ ጉዳይ ያነጋገርናቸው የጠቅላይ ሚኒስትሩ የፕሬስ ሴክሬታሪያት ኃላፊ የሆኑት አቶ ንጉሱ ጥላሁን በበኩላቸው ጫፍና ጫፍ ያሉ ሐሳቦች ገና ያልታረቁበት አገር ላይ የብሔርና የሃይማኖት ጥላቻዎች እንዲሁም ግጭቶች እንዲካሄዱ የሚያደርጉ ቅስቀሳዎች በሚዲያዎች እንዳሉ ገልጸው መንግስት እነዚህን ተቋማት ማስተማር ይቀድማል ብሎ እየሰራ እንደሆነና እርምጃ መውሰድ ቀጣይ አካሄድ እንደሚሆን ያስረዳሉ።
ሚዲያው በተለቀቀው የነጻነት ሜዳ በአግባቡ ባለመጫወት ህብረተሰቡን ለግጭት በማነሳሳት የሃይማኖት ተቋማት እንዲወድሙ፣ መንግስት ተቋማት እንዲወድሙ፣ መሰረተ ልማት እንዲጠፋ፣ ሰዎች በማንነታቸው እንዲጋጩ እና ጥላቻ እንዲሆን በተለይ እንዲሆነ ሃይማኖትን አካባቢና መሰረት አድርጎ የሚቀሰቀሱ ቅስቀሳዎች አሉ። እነዚህ በእንዲያ ሂደትም በከፍተኛ ደረጃ ጎድተዋል። ብሮድካስት ባለስልጣን ማስተማሪ ቀድማል ብሎ የአስተምሮቱ ስራ ላይ ያተኮረባቸው እልፍ ሲልም ከማስጠንቀቂያ መሰል ነገሮችን የሞካከረባቸው ነገሮች አሉ።
በኢትዮጵያ ያለው የሚዲያ ነጻነት ሙሉ በሙሉ ገና የሚፈለገው ደረጃ ላይ ባለመድረሱ አሁንም እክሎች ያጋጥማሉ የሚሉት አቶ ንጉሱ መረጃ አሰጣጥን በተመለከተ ሁሉም የሚኒስቴር መስሪያ ቤቶችና ክልሎች ራሳቸውን ችለው መረጃ እንዲሰጡ መደረጋቸውንና በጠቅላይ ሚኒስትሩ ዙሪያ የሚፈለጉ መረጃዎችን ደግሞ ፕሬስ ሴክሬታሪያቱ ይሰጣል ብለዋል። በኮሮና ቫይረስ ምክንያት የፕሬስ ነጻነት ቀን እንደቀድሞ በተለያዩ ዝግጅቶች ባይከበርም ቀኑ ግን በሚመለከታቸው ተቋማት ታስቦ እንደሚውልም አቶ ንጉሱ ነግረውናል። መኝሽ የቆየነኝ ከፌርፋክስ ቨርጂኒያ።
ጋቢና ቪኦኤ ከአሜሪካ ድምፅ ራዲዮ መደመጡን ይቀጥላል። አብራችሁን ስለምታመሹም እናመሰግናለን። አድማጮች ለጥቂት ደቂቃዎች ከማርታ ኃይለ ኢየሱስ ጋር ቆይታ አድርጋለሁ። ማርታን ብዙዎቻችሁ የምታውቋት በደርሶ መልስ ተከታታይ የቴሌቪዥን ድራማ ላይ በነበራት ግሩም የትወና አፍታዎች ይመስለኛል። ዛሬ ግን እኔ ማርታን እንግዳ ላድርጋት የፈለግኩት መጽሐፍትና ንባብን በሚመለከት ከመታደርጋቸው እንቅስቃሴዎች አኳያ ነው። ከጥቂት ሳምንታት ወዲህ ስለ መጽሐፍት ሐሳቦቿን የምታጋራበት የዩቲዩብ አምድ ጀምራለች። ማርታ በመጀመሪያ በአድማጮቼ ስም አመሰግናለሁ። የዩቲዩብ አምዱን ወይንም ቻናሉን ለመጀመር መነሻ የሆኑ ምክንያቶች ምንድን ናቸው?
እኔም አመሰግናለሁ በጣም ሀብትሽ። መነሻው የማሬ መጽሐፍት የፌስቡክ ፔጅ ነው። 2013 ላይ የተጀመረ የማሬ መጽሐፍት የሚል መጽሐፍትን ሰዎች ሲያዙ በያሉበት የማድረስ ስራ ይሰራ የነበረ ፔጅ ነው። ፔጁ አሁን አጋጣሚ ስዊድን ነኝ። ስለዚህ እዚህ ከመጣሁ በኋላ እሱን ስራ መስራት አልቻልኩም እዛ ሆኜ። ስለዚህ ባለሁበት ደግሞ ከዚሁ ርዕሰ ጉዳይ ጋር ተያይዞ ልሰራው የምችለው ስራ ብዬ ሳስብ ዩቲዩብ ነው የመጣልኝ። ምክንያቱም ኔትወርኩም እንደ ልብ ነው፣ ሁሉ ነገር አለ። ስለዚህ ለዛ ነው ዩቲዩብ ላይ የመጣሁት ማሬ ቡክስ ብዬ መነሻው በዛ ነው።
ማሬ መጽሐፍት በተሰኘው ገጽሽ ምን አይነት ሀሳቦችን እያካፈልሽ እንደሆነ ደግሞ እናወራ። በነገራችን ላይ ማሬ መጽሐፍት መጠሪያው ከየት የመጣ ነው?
መጠሪያው ከምንም አይደለም፣ ከስሜ ነው መሰለኝ የምንተምለው።
በዚህ ገጽ ላይ ምን አይነት ሀሳቦች ይቀርባሉ? ስለ መጽሐፍት ለሚከተሉች ሰዎች
መልኩ ትንሽ ይለያያል መሰለኝ። የጀመርኩት ሰሞን የሽያጭ ደረጃዎችን ማወጣ ነበር። ሳምንት ውስጥ የተሸጡ የመጽሐፍ ደረጃዎች በብዙ አንባቢያን የገዙኝ የሚል ደረጃዎች አወጣ ነበር። አዳዲስ መጽሐፍት ሲመረቁ ወይ ሲታተሙ እንደዛ ይወጡበታል። እኔ ደግሞ አንብቤያቸው ደስ ያሉኝን ሰዎች ጋር ቢደርስ ቢያነቡት ይወዱታል ብዬ የማስበውን ነው በብዛት የማወጣው። ብዙ ጊዜ እንደዛ ነው ማለት እንደ ንግድ ሁሉንም መጽሐፍ ሳይሆን ብዙ ጊዜ የማወጣው ራሴ ከራሴ ጋር እንደ ፍላጎትም ስለሆነ ነገር እየው ከራሴ ጋር አንብቤያቸው ደስ ያሉኝ ሰዎች ጋር ቢደርሱ ደግሞ እነሱም ይወዷቸዋል ብዬ የማስባቸውን መጽሐፍት ነው በብዛት ፖስት አደርገ የነበረው።
የማህበራዊ መገናኛዎች መስፋፋት ሰዎች ከመጽሐፍት ጋር ያላቸውን ወዳጅነት እያላላው ነው የሚል ቅሬታ ይሰማል። በዚህ የዲጂታል ዘመን ከመጽሐፍት ጋር ያለንን ቁርኝነት ማጠናከር የምንችልባቸው መላዎች አሉ ብለሽ ታስቢያለሽ?
ይመስለኛል። ማለት ሁለት መልክ አለው ለእኔ ይሄ አሁን ያልከው ነገር። አንድም ማለት ኑሮ አቅልሎልናል ብዬ አስባለሁ። የግድ መጽሐፍቱን በወረቀት ወይ ደግሞ በመጽሐፍ መልክ ማግኘት ላይኖርብን ይችላል። በተለያየ አጋጣሚ በድምፅም ሊሆን ይችላል፣ ዩቲዩብ ላይም ሊሆን ይችላል። ትረካዎችን ብቻ በተለያየ መንገድ በፒዲኤፍም በምንም ልናገኛቸው እንችላለን መጽሐፍቱን። አንዳንዴ የጠፉ መጽሐፍት ሊኖሩ ይችላሉ እጅ ላይ የማታገኛቸው። ስለዚህ በዛ አይነት አጋጣሚ ውስጥ ስንገኝ የግድ መጽሐፍቱን ማግኘት ስለማይጠበቅብን ለሱ አቅልሎልናል ብዬ አስባለሁ። ሌላኛው መልኩ እንዳልከው ጊዜ መሻማቱ ነው። ማለት ሁሉም ነገር እንደ ልብ አለ፣ ሁሉም ነገር ላይ ያንተ ሁኔታ ነው የሚወስነው። መርጠህ የማትቀመጥ ከሆነ ሁሉም ነገር ደግሞ የሚያጓጓ፣ ሁሉም ነገር የሚይዝህ፣ ሁሉም ጋር ማየት፣ መሄድ፣ መድረስ ትፈልጋለህ እና ከዛ አንጻር እንደተባለው ጊዜያችንን ይሻማል። ግን ያም ሆኖ የራሱ ደግሞ የሆነ ሌላ በጎ መልክ አለው ብዬ አስባለሁ።
የመጽሐፍቱ ሰፈር ለበዛ የገንዘብ ትርፍ አያበቃም፣ የበዛ ጠቀሜታውን ያክል ብዙ ደጋፊዎችና ተከታዮች የሉትም ይባላል። በማህበራዊ መገናኛዎች ላይ መጽሐፍትን ለማስተዋወቅ የምታደርጊው ጥረት ይህን ያሳያል ወይንስ አበረታች ጅምሮችን እያየሽ ነው? አሁን
ከባድ ይመስለኛል ይህኛው መናገር። ማለት ከኔ አንጻር ብቻ እንደው ከዚች ከማሬ መጽሐፍት እንኳን አይቼው ግን ሳውራለ ከባድ ነው በጣም። ማለት ሰዎች መጽሐፍ ያሳትማሉ፣ በጣም የሚከብድ አይነት ፕሮሰስ እንዳለው ይገባኛል። ማለት መጽሐፍ ማሳተም ደረጃ ላይ ለመድረስ በጣም የሚያልፉት ከጻፉትም በኋላ የሚያልፉባቸው መንገዶች በጣም ከባድ እንደሆኑ ይገባኛል። ግን እኛ ደግሞ ለሱ በትክክል ከፍለናቸዋል ወይ ወይ ደግሞ በትክክል መጻፍቱን ገስተናቸዋን በበናል ወይ የተሰማንን ነገር አድርሰናቸዋል ወይ ምናምን ይያልክ ስትተነት ነው በጣም ትንሽ ነገር እንደሰጠናቸው ይስማኛል ግን ያም ሆኖ ይመስለኛል ጥሩ የሆነ የመጣ ነገር ያለ ይመስለኛል ምክንያቱም በተለያየ መንገድ እንደ አሁን አንዱ መንገድ አንዱ መልክ ይሄ ነው የነገሮች ይሄ ኤሌክትሮኒክስ ነገሮቹ መብዛታቸው ምንድነው ዩቲዩብም ሁሉም ፌስቡክም ብዙ ነገር መኖሩ ፕሮሞሽን የማስተዋወቂያ መንገድ ሆናቸዋል ስለዋለው ማለት ሰው ቁጭ ብለው ብቻቸውን ከመጽፉ አሳተመው ከአካፋፋዮች ጋር ብቻ ከመወያዩ ከመያወሩ በዚህ በተለያየ መንገድ ደግሞ ፕሮሞት ቢደረግላቸው ሌላ ትርፍ ነው ብያስባለሁ እና እንደው በተወሰነ መንገድ የተሻለ ነገር ይሰጣል ብያስባለሁ
አንቺ በአሁን ጊዜ ስዊድን ሀገር ነው ያለሽው አንቺ ያለሽበትንም ሀገር ጨምሮ መላ ዓለም ባርነሙ ውስጥ ይገኛል ኮቪድ-19 በተሰኘው በሽታ ምክንያት በርካታ ኢትዮጵያውያንም በኮቪድ-19 ሰበብ ከትምህርትና ስራ ርቀው ይገኛሉ። ንባብ ክህሎታቸውን ለማዳበር ይሄንን ሰዓት እንዴትስ መጠቀም አለባቸው ብለሽ ትመክሪያለሽ?
እንግዲህ ያው መቼም የበሽታ ጥሩ አጋጣሚ የለውም ግን ከመጣው አይቀር በተወሰነ መልኩ ያው መጥፎውን ነገር ወደ በጎ መለወጡ ለሁላችንም ይጠቅማልና እንዳልከው ጊዜ ከመኖሩ አንፃር በጣም ቤት ውስጥ ተደብረን ቁጭ ከመዋለት ወይ ደግሞ ይሄ ተደጋጋሚ አንድ ቦታ ላይ ቁጭ ስንል የመሰለ ቻስ ነገሩ እንዳይመጣ አንዱ አማራጭ ማንበብ ነው በያስባለው ጎን ለጎን ሌላ ብዙ ነገሮችም እንደየሰው ምርጫ ብናደርግምና ጥሩ አጋጣሚ ነው በያስባለው በተለይ ያነቡ ለነበሩ ሰዎች የማንበብ ልምዱ ላላቸው ሰዎች ደግሞ በጣም ቆንጆ አጋጣሚ ሆነላቸዋል በያስባለው በደንብ ቁጭ ብሎ ሰዓት ወስዶ ለማንበብ ላልጀመሩም ሰዎች ደግሞ በዛው ልክ መለማመጃም ይሆናል በያስባለው
ማርታ ከመሰነባበታችን በፊት የትወነው ነገር እንዴት ሆነ? አዲስ አውታር ከትወነው ዓለም አራርቆሽ ይቀራል ማለት ነው?
ለትምርት ነው ያለው ስለዚህ ምናልባት ተጫረስ እንመለስ ይመስለኛል እና አጋጣሚው ከተፈጠረም መቀጠል ይመስለኛል።
ማርታ ኢየሱስ በቅርቡ ስለጀመረሽው ንባብና መጻፍትን የሚያስተዋውቅ አውታር ስላጫወትሽን በጣም አመሰግናለሁ። ደናምሺ መልካም ነገሮች ሁሉ ይከተሉሽ።
አሜን። አመሰግናለሁ በጣም።
አድማጮቻችን ጋቢና ቪኦኤ ይቀጥላል። አሁን ዓለም አቀፍ የስፖርት ጉዳዮችን የምንሰማበት ሰዓት ነው። የኮቪድ-19 ስርጭት በኢትዮጵያ የሚገኙ እግር ኳስ ተጫዋቾችን ኢኮኖሚያዊ ሁኔታ እየፈተነ እንደሆነ ተሰምቷል። የእግር ኳስ ቡድኖችም ለተጫዋቾቻቸው የሚከፍሉበት ሂደት ላይ ደንቃራ እየገጠማቸው ነው። ከዚህ ጋር የተያያዘውን መረጃ ግርማቸው ከበደ ያቀብለናል።
እንደምናመሸ ሀብታሙ። የኢትዮጵያ ፕሪሚየር ሊግ ክለቦችና የተጫዋች ደሞዝ አለመክፈል ጉዳይ ከዚህ በፊትም በጣም የቆየ ጉዳይ ነው። እንደምታውቀው አንተም በተደጋጋሚ ጊዜ ተጫዋቾች ደሞዝ አይከፈላቸውም ወራት ያለፉ ይከፈሏቸዋል የተባለ ቅሬታ ሲቀርብባቸው ቆይቷል ክለቦቹ። ለምሳሌ አሁን በዚህ ወቅት በየወሩ ጊዜውን ተጠብቀው ደሞዝ የሚከፍሉ ክለቦች እንደ ቪኦኤ ምንጮች ከሆነ ሐዋሳ ከተማ፣ ቅዱስ ጊዮርጊስ፣ ወልቂጤ ከተማ፣ ድሬዳዋ ከተማና ፋሲል ከነማ እንዲሁም ደግሞ ሲዳማ ቡና ናቸው። ሌሎቹ ክለቦች ግን በተለያየ ምክንያት ለተጫዋቾቻቸው ደሞዝ እየከፈሉ አይደለም። ለምሳሌ መቀለ 70 እንደርታና ወልዋሎ አዲግራት ዩኒቨርሲቲ የሁለት ወራት ደሞዝ ለተጫዋቾቻቸው አልከፈሉም። ጅማ ከተማ ከአራት እስከ አምስት ወር ደሞዝ አልከፈለም። ኢትዮጵያ ቡና የአንድ ወር ደሞዝ አልከፈለም። ሰበታና አዳማ ከተማ የሁለት ወር ደሞዝ አልከፈሉም። ሀዲያ ሆሳና የተወሰኑ ተጫዋቾች የሁለት ወራት ደሞዝ፣ አንዳንድ ተጫዋቾች ደግሞ የሶስት ወራት ደሞዝ አልተከፈላቸውም። ወላይታ ድቻ የአንድ ወር ደሞዝ አልከፈለም ይላሉ የቪኦኤ ምንጮች። ባህር ዳርና ከተማና ስሁል ሽረ ደግሞ የሁለትና የሶስት ወራት ደሞዝ አልከፈሉም በቅደም ተከተል። ይሄ የሚያሳየን ደሞዝ ያለመክፈሉ ነገር ከኮሮና ቫይረስ ጋር የተገናኘ ብቻ እንዳልሆነ ነው። ከዚህ በፊት በተደጋጋሚ ሲባል እንደነበረው የኢትዮጵያ እግር ኳስ ክለቦች የፋይናንስ አወጣጣቸው እጅግ በጣም የተዛባ ስለሆነ እንደ ክለብነት መቀጠል ሁሉ ያሰጋቸዋል እየተባለ በተደጋጋሚ ትችት ሲቀርብባቸው ቆይቷል። ይሄ የሚነግረን እንግዲህ የክለቦቹ አስተዳደር ጉዳይ፣ ክለቦቹ የሚቋቋሙበት መንገድ፣ ክለቦቹ የተዋቀሩበት ነገርም ይሄን የሚነግረን ነው። በእኛ ሀገር እግር ኳስ ክለቦች አትራፊ ተቋማት አይደሉም። እንደ እርዳታ ድርጅት ነው የሚቋቋሙት እስካሁን ድረስ ባለው ሂደት። ከዚህ ባለፈ ደግሞ አብዛኛዎቹ ክለቦች በመንግስት የተያዙ ናቸው። የከተማ አስተዳደር እና የማዘጋጃ ቤት ክለቦች ናቸው። በክልል ክለቦችም ተመሳሳይ ነው። ከዚህ በፊት በወጣ አንድ መረጃ መቀለ 70 እንደርታ ከስቴዲየም የሚያገኘው ገቢ ወደ 1 ሚሊዮን ብር ይጠጋል። ይሄንን ማጣት ጨዋታዎች ባለመኖራቸው ምክንያት በጣም ከባድ ነው። ስለዚህ ለተጫዋቾቻቸው ደሞዝ ለመክፈል ሊቸገሩ ይችላሉ እነዚህ ክለቦች ማለት ነው።
ዓለም አቀፉ የእግር ኳስ ፌዴሬሽን ፊፋ ወደ 150 ሚሊዮን ዶላር የሚጠጋ ድጋፍ ለአባል ማህበራት እንደሚሰጥ ይፋ አድርጓል። ፌዴሬሽኑ ይህ ድጋፍ የኮቪድ-19 ወረርሽኝ ከፈጠረው ምጣኔ ሀብታዊ ጫና ማህበራቱን የሚታደግ እቅድ መሆኑን ታውቋል። በፌዴሬሽን ውስጥ የሚገኙ 211 አባል ማህበራት እያንዳንዳቸው 500 ሺህ ዶላር ድጋፍና ቀሪ የገንዘብ ፈሰሶች በቀጣይ ቀናት እንደሚከናወኑላቸው ይፋ አድርጓል። የቀድሞው የእንግሊዝ ብሔራዊ ቡድን ተጫዋች ዴቪድ ቤካም በወዳጆቹና በአድናቂዎቹ መካከል የእግር ኳስ ጨዋታ በማሰናዳት የሚገኘውን ገቢ በኮቪድ-19 ምክንያት የምግብ ድጋፍ ለሚሹ ለመለገስ ጥረት ጀምረዋል። በአሁኑ ሰዓት ኢንተር ሚያሚ የተሰኘው ቡድን አጋር ባለሀብት የሆነው ቤካም አድናቂዎቹ 5 አባላት ያሉት ቡድን እያዋቀሩ እንዲጫወቱ ጥሪ አድርገዋል። በእነዚህ ጨዋታዎች ዝነኛ ግለሰቦችም ከአድናቂዎች ጋር አብረው እንደሚሳተፉ ተነግረዋል። በምስል በተደገፈ መልእክቱ የ44 ዓመቱ ዴቪድ ቤካም የቀድሞ ቡድኑ ማንቸስተር ዩናይትድ፣ ሪያል ማድሪድ እና ፓሪስ ሴን ጀርማን በሰናይ ተግባሩ ላይ እንዲሳተፉለት ጠይቀዋል። የዛሬው የጋቢና ጥንቅር በዚህ ተጠናቋል። ትዝታ በላቸው የመሰናዶ አርታኢ፣ ኤልያስ አስማረ የመሰናዶ አቀናባሪ፣ ኤደን ገረመው በዜና፣ እኔ ሀብታሙ ስዩም ደግሞ በመስተንግዶ አብረናችሁ አምሽተናል። ደህና አምሹልን። Yeah.